Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በየዕለቱ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ የሚያስተላልፈውን ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። የተከበራችሁ አድማጮች እንደምን አምሽታችኋል? የቅዳሜ ጥቅምት 6 2008 ዓ.ም ምህረት ፕሮግራማችንን ከዋሽንግተን ዲሲ ዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ፕሮግራማችንን ንጉሱ ታምሬ ይመራል። ከዓለም ዙሪያ በተጠናቀሩ ዜናዎች ዝግጅታችንን እንደወትሮው እንጀምራለን። ከዚያም ኢትዮጵያ ውስጥ በእስር ላይ ስለሚገኙት ልዩ የልብ ሐኪም ስለ ዶክተር ፍቅሩ ማሩ ጉዳይ ትናንት አርብ የጀመርነውን ልዩ ዝግጅት እንቀጥላለን። በሁለተኛው አጋማሽ እንደተለመደው በምርጥ የእንግሊዝኛ ዜማዎች እያዝናናናችሁና መሽና 4 ሰዓት ላይ እንሰናበታለን። መልካም ምሽት።
እንደምን አመሻችሁ። ለምሽቱ ዜናዎች ሄኖክ ሰማግዘር ነኝ። ወደ አውሮፓ የሚፈልሱና የሚሰደዱ ሰዎች ጉዳይ የጋራ ትብብር ያስፈልገዋል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ገለጹ። ሚስተር ባን በዛሬው ዕለት በሮም ጣሊያን በሚገኘው ሴንት ኤጂዲዮ ጣቢያ ከስደተኞቹና ከሕፃናት ልጆቻቸው ጋር ተገናኝተዋል። የእነዚህ ቤተሰቦች ሁኔታ ልብ የሚሰብር ነው ሲሉ የገለጹት የመንግስታቱ ድርጅት ዋና ጸሐፊ የዓለም መሪዎች የስደተኞቹን ሁኔታ አስመልክቶ የሚወስዷቸው ውሳኔዎች ርኅራሄ የተሞላባቸው እንዲሆኑ ጠይቀዋል። የሰብአዊ መብት ተሟጋች ድርጅቱ አምነስቲ ኢንተርናሽናል በዛሬው ዕለት ባወጣው መግለጫ የአውሮፓ ህብረት ሀገሮች ድንበራቸውን ከማስጠበቅ በላይ ለስደተኞች ሁኔታ ትኩረት እንዲሰጡ አሳስቧል። በምዕራብ አፍሪካ የእስልምና አማጺው ቡድን ቦኮ ሐራም ጋር የተያዘውን ጦርነት የሚያግዙ የዩናይትድ ስቴትስ ወታደሮች ካሜሩን መግባታቸው ተገለጸ። የዩናይትድ ስቴትስ ጦር የአፍሪካ እዝ አፍሪኮም መሪ ጄኔራል ዴቪድ ሮድሪጌዝ አሜሪካ ቃል ከገባችው 300 ወታደሮች 70 የሚሆኑት መዝመታቸውን ገልጸዋል። ወታደራዊ አማካሪዎቹ ወደ ምዕራብ አፍሪካ ያመሩት ዘመናዊ የጦር መሳሪያዎችንና ቁሳቁሶችን ይዘው እንደሆነም ተናግረዋል። አሜሪካዊ ወታደሮቹ የቻድን፣ የካሜሩንን እንደዚሁም የናይጄሪያ፣ ኒጀርና ቤኒን መንግስታት በቦኮ ሐራም ላይ ያጠናከሩትን ዘመቻ እንደሚያግዙ ጄኔራል ሮድሪጌዝ ገልጸዋል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ በሚቀጥለው ሳምንት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁን ከማግኘታቸው አስቀድሞ በፍልስጤማውያንና እስራኤላውያኑ መካከል ግጭቱ ተባብሷል። እስራኤል በምስራቅ ኢየሩሳሌም የሙስሊሞች አልአቅሳ መስጊድ አካባቢን የመቆጣጠር እቅድ አላት የሚል ወሬ በመዛመቱ ሁኔታው ተካሮ ወደ ግጭት አምርቷል። የጸጥታው ሁኔታ መደፍረሱን ተከትሎ የእስራኤል ወታደሮችና የፖሊስ ኃይል በስፍራው ተሰማርተዋል። በሌላ ዜና በሚላን ኤክስፖ የምግብ ዋስትና ጉባኤ ላይ በዛሬው ዕለት የተካፈሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የከባቢ አየር ለውጥ በርካታ ሰዎችን ለምግብ እጥረትና ለችግር ዳርጓል ሲሉ የሁኔታውን አሳሳቢነት ገልጸዋል። በፍጹም እንዳትዘናጉ ሲሉ ለዓለም መሪዎች ያሳሰቡት ኬሪ የከባቢ አየር ለውጥ ከረሃብና ከብት እርባታ እንደዚሁም ከግብርና መስተጓጎል ያለፉ ብዙ ዋጋ የሚያስከፍሉ መዘዞች አሉት ብለዋል። ኢራን በቅርቡ የሞከረችው የረጅም ርቀት ተምዘግዛጊ ምስል የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤትን ውሳኔ አይጥስም ስትል አስታወቀች። የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ በዛሬው ዕለት የምስል ሙከራው ሕግን የጣሰ አይደለም ብለዋል። ዩናይትድ ስቴትስና ፈረንሳይ የምስል ሙከራው በመንግስታቱ ድርጅት ውሳኔ 2231ን ይጻረራል፣ ሚሳይሎቹም ቢሆኑ የኒውክሌር እርሳስ እንዲሸከሙ የተሰሩ ናቸው ሲሉ ተቃውመዋል። የኢራኑ የውጭ ጉዳይ ሚኒስትር ከኒውክሌር ጉዳዮች ወጣ ብለው አስተያየት ሰጥተዋል። በቴህራን በቁጥጥር ስር የሚገኘው የዋሽንግተን ፖስት ጋዜጣ ዘጋቢ ጄሰን ረዚያን ጉዳይ በሰብአዊ ርኅራሄ እልባት ያገኛል ሲሉ ገልጸዋል። ረዚያን በስለላ ወንጀል ጥፋተኛ ተብሎ በቅርቡ ብይን ተሰጥቶበታል። ካለፈው ዓመት ጀምሮ በቁጥጥር ስር ይገኛል። በስተመጨረሻም የራሻው ጠቅላይ ሚኒስትር ሀገራቸው በሶሪያ የምታካሄደው ወታደራዊ ዘመቻ የእስላማዊ ቡድኑ አይሲስ በብሔራዊ ጥቅሟ የደቀነውን ፈተና ለማዳከም እንጂ ፕሬዚዳንት ባሻር አልአሳድን በስልጣን ለማቆየት ያለም አይደለም ብለዋል። ለሩሲያ ቴሌቪዥን ጣቢያ ቃለ ምልልስ የሰጡት ዲሚትሪ ሜድቬዴቭ ሶሪያን ከአይሲስ ውጪ ማንም ቢመራት ሞስኮ ግድ የላትም ብለዋል። ብቸኛው መስፈርት ሶሪያ የሰለጠነና ተቀባይነት ያለው አመራር ያሻታል ሲሉ አክለዋል ዲሚትሪ ሜድቬዴቭ። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ።
የዓለም ዜናዎቹን አደመጥን። ከአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት በ22 በ25ና በ31 ሜትር ባንድ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አዲስ አበባ ውስጥ በእስር ላይ የሚገኙት የልብ ቀዶ ሕክምና ስፔሻሊስቱ የዶክተር ፍቅሩ ማሮ ጉዳይ ላይ ወዳተኮረውና ከትናንት ወደ ቀጠለው ልዩ ቅንብር እናልፋለን። አሁን ሰሎሞን አባተ ነው ያዘጋጀው።
በችሎት ፊት የክሱ ጭብጥ ምንድን ነው? እርሳቸው ስለ ክሱ ምን አሉ? ጠበቃቸው የነገሩኝን ላካፍል።
የሕክምና እቃዎች አስገብተው ከእሱ ጋር በተያያዘ የቀረበባቸው ክስ ነበርና ያ ክስ እንዲቋረጥ ተደርጓል። ከዚህ ቀደም የቀረበባቸው ክስ እሱ ክስ የተቋረጠው ክስ ከመንግስት ባለስልጣኖች ጋራ በጥቅም ግንኙነት ስለነበራቸው ነው ተብሎ የመንግስት ስራን በማያመች መንገድ መምራት በሚል የሙስና ወንጀል ነው የተከሰሱት።
እና እሳቸው በዚህ ጉዳይ ላይ ተጠይቀው ምንድን ነው የሰጡት መልስ ለፍርድ ቤቱ?
እሳቸው ወንጀሉን አልፈጸምኩም ብለው ክደው ነው የተከራከሩት።
እርስዎ እንደ ጠበቃ የእምነት ክህደት ቃል በተሰጠበት ጊዜ ነበሩ ችሎቱ ላይ?
አዎ ነበርኩኝ።
ከዶክተር ፍቅሩ ማሩ ጠበቆች አንደኛው አቶ አበበ ሸቱ ናቸው። እርስዎ የህግ ጠበቃም በመሆኑ ልምዱም ያሉት በመሆኑ በክርክሮቹም ላይ የተገኙ በመሆኑና የአቃቤ ህግንም ክርክር የሰሙ በመሆኑ ብይኑ ምን ይሆናል ብለው ነው የሚጠብቁት? ምንድን ነው አሁን ከዳኞች የሚጠብቁት እርስዎ?
አስቸጋሪ ጥያቄ ነው። እንግዲህ የቀረበውን የሰነድና የሰው ማስረጃ እኔ አይቻለሁ። ዝርዝር ውስጥ መግባት አልፈልግም። ግን በቀረበው የሰነድና የሰው ማስረጃ እኔ እንዳየሁት ከሆነ ተከሳሹ አሁን በቀረበባቸው ክስ ጥፋተኛ የሚያስብላቸው ነው ብዬ አላምንም። ስለዚህ ፍርድ ቤቱ እኔ ኤክስፔክት ማድረገው ፍርድ ቤቱ በነጻ ያሰናብታቸዋል ብዬ ኤክስፔክት አደርጋለሁ። ግን ዞሮ ዞሮ እንዳልኩ ይሄ የእኔ ኤክስፔክቴሽን ነው። ነገር ግን ፍርድ ቤት ነው በዚህ ጉዳይ ላይ የመጨረሻ እንትን ያለው ፍርድ ቤት ነው።
ፕሮፌሰር ላርስ ዊክላንድ ስዊድን ውስጥ የሚገኝ አንድ ሆስፒታል ሜዲካል ዳይሬክተር የዩኒቨርሲቲ መምህርም ናቸው። ከዶክተር ፍቅሩ ጋር አብረው ሰርተዋል። በክሱ ላይ ስለ ተጠቀሱት የሕክምና መገልገያዎችና ስለ አገኛኘታቸውም አውቃለሁ የሚሉትን ነግረውኛል። ሁለቱ የልብ ሐኪሞች መጀመሪያ የተገናኙት አዲስ አበባ ነበር የዛሬ 7 እና 8 ዓመት። እናም የዶክተር ፍቅሩና የፕሮፌሰር ላርስ ግንኙነት ላቅ ወዳለ ቁም ነገር ዘለቀ።
ከዚያ በኋላ አዲስ አበባ ውስጥ የልብ ቀዶ ሕክምና ሆስፒታል ለመክፈት ወሰንን። እኔም ወደ አገሬ ከተመለስኩ በኋላ የስዊድን ባለሙያዎችን ቡድን አስተባበርኩና ከግማሽ ዓመት በኋላ አዲስ አበባ ገባን። እናም የልብ ቀዶ ሕክምና መስራት ጀመርን። ከስዊድን ብዙ መሳሪያ ይዘን ነበር ወደ ኢትዮጵያ የገባ ነው። ያኔ ታዲያ ዶክተር ፍቅሩ የልብ ሕክምናውን ሆስፒታል ስራ አስጀምረው ነበር። ለመጀመሪያ ጊዜ ወደዚያ እንደሄድኩ ብዙ የልብ ቀዶ ሕክምና የሚያስፈልጋቸው የልብ ህሙማን ሲሞቱ አይቻለሁ። ለዚህ ነው ሕክምና የሚያስፈልጋቸውን ወጣቶች ለማከም ወደዚያ ለመሄድ የወሰንኩት፣ ምክንያቱም እኔ የልብ ቀዶ ሐኪም ነኝ።
ፕሮፌሰር ዊክላንድ ላርስ አዲስ የልብ ሕክምና ሆስፒታል ሲቋቋም ድጋፍ ከሰጡ በሙያቸውም እንደ ግብረ ሰናይ ግለሰብም ለጥንካሬው አስተዋጽኦ ካደረጉ ሰዎች አንዱ ናቸው።
Yes, when we were there for the first time, of course, yeah. When we donated the heart and lung machines.
አዎ፣ ለመጀመሪያ ጊዜ ስንነሳ ተሳተፊያለሁ። የሕክምና ማሽኖቹን ስንረዳ በመሳሰሉት። አዎ፣ ከተለያዩ የስዊድን ሆስፒታሎች አሮጌ መሳሪያዎችን ለማግኘት አስተባብሬያለሁ።
ዶክተር ፍቅሩ ከታሰሩ በኋላ ፕሮፌሰር ላርስ ወደ ኢትዮጵያ አልተመለሱም። ዶክተር ፍቅሩ ስላሉበት ሁኔታና ስለተፈጠረው ሁሉ ያውቁ እንደሆነ ጠየቅኳቸው።
Yeah, I know, I've heard about the suitcases. It was tubes for
አው አውቃለሁ። ስለ ቦርሳዎቹ ስዊድን ውስጥ አገልግሎት ላይ የዋሉ በልብ ቀዶ ሕክምና ወቅት ለመሳሪያ የምንጠቀምባቸው ቢልቃጦች ወይም ቲዩቦች ናቸው። እኔ በነጻ ያገኘኋቸው ከዩኒቨርሲቲ ሆስፒታሉ የተሰጡኝ ቲዩቦች ናቸው።
ወደ ሆስፒታሉና ወደ ዶክተር ፍቅሩ ጤና ደግሞ መለስ ብለን ጥቂት እንመልከት። የአዲስ የልብ ሕክምና ሆስፒታል ምክትል ዋና ዳይሬክተር አቶ ሙላቱ ሲሳይን አግኝቻለሁ። በቅድሚያ እስኪ ዶክተር ማሩ ስላሉበትና ስለ ጤናቸው ይንገሩኝ።
የጤናቸው ሁኔታ እንግዲህ በክትትል ላይ ያንን ፍቃድ አግኝተው ክትትል እንደሚያደርጉ አውቃለሁኝ። ከዚህ በላይ ብዙ መረጃ የለኝም፣ ግን ያሉበት ሁኔታ ጥሩ ነው ብሎ ለመናገር ያስቸግራል።
የህጉ ሁኔታስ እንዴት እየሄደ ነው? እርስዎ በቅርብ ይከታተላሉ? ከዚህ ከሆስፒታልም ጋር በአመራር ደረጃ ያሉ ሰው ስለሆኑ
ከአንዴም ሁለት ጊዜ በፍርድ ሂደታቸው ላይ ተገኝቼ የፍርዱንም ሂደት ለማየት ሞክሬ ነበር። ከቀጠሮ ቀጠሮ ነው የሁለት ሶስት ቀጠሯቸው የነበረው። የተሰጠ ብይን የለም፣ ይቀርባሉ። ቀጠሮ ነው የነበረው ያየሁት ሁኔታ እና እሳቸው ጉዳዩ ተለይቶ እንዲታይላቸው አቤቱታ ሲያቀርቡ ሰምቻለሁ።
ምን ማለታቸው ነበረው?
እነ ተብለው ነው የተከሰሱት እና
አዎ፣ በሌሎች መዝገብ
እነሱ ጋር እነ ተብሎ መከሰስ የለብኝም፣ በዛም መታየት የለበትም። እኔ ጉዳይም ከታየ ለብቻ መታየት አለበት ብሎ አቤቱታ ሲያቀርቡ ሰምቻለሁ። በቀረበ እዛ በነበርኩበት
ከቡድን ክሱ የእኔ ጉዳይ መውጣት አለበት ነው የሚሉት?
አይመሳሰልም። ስለዚህ ከቡድን ክሱ ለብቻዬ ተነጥሎ መውጣት አለበት።
እንደዚሁስ አግኝተዋቸው ያውቃሉ ከታሰሩ በኋላ ዶክተር ፍቅሩን?
አንድ ቀን አግኝቻቸዋለሁኝ። እኔም ድሮ በአንድ ቦርድ አባል ሆነን ሰርተናል። የነበራቸው ኢነርጂ የነበራቸው ኃይል ብቻ ኤሊትል ቢት ስትሮንግ ናቸው፣ በጥሩ ሁኔታ ላይ ናቸው። ግን ከዛ ቀንሰዋል። ኤሊትል ጉዳት ይታየኛል። ግን መቼም እዛና ውጭ ያለን ሰው አንድ አድርጎ ማየት ከባድ ነው። እንደውም ስትሮንግ ነው ብሎ ማለት ይቻላል። ያንን አለበት ሁኔታ
የተገናኛችሁ ጊዜ ምን ተባባላችሁ? ምን አልሆት?
ተስፋ ያደርጋሉ እንደሚወጡ። ብዙ ያወራ ነው ስለ ስራው ነው፣ ከስራው ጋር በተገናኘ ነገሮች፣ በስራው ዙሪያ ያሉትን ነው እንጂ በእንደዚህ አይነት ነገሮች ላይ አልተወያየንም። በስለ ህጉ ዙሪያ፣ በስርዓቱ ዙሪያ።
እንደው እርስዎ አስተዳዳሪም ስለሆኑ ማለት ዳይሬክተርም ስለሆኑ የሆስፒታሉ ቀርቦባቸዋል ከተባሉ ክሶች ጋር በተያያዘ የሚያውቁት ነገር አለ እንዴ? እርስዎ
ኦፊሻሊ የተከሰሱባቸውን ጉዳዮች አናውቅም፣ ግን እዚህ አካባቢ ኢንፎርማሊ ዲስከስ እናደርጋለን። በምናደርግበት ጊዜ ግን ጀስት ይዘው ሲገቡ ተገኙ የተባሉት እቃዎች ኤኒባዲ ይዟቸው የሚገባዎች እንደሆኑ ነው የማውቀው። ግላቦች ናቸው። ኦፕን ቸስት ሰርጀሪዎች ሲሰሩ ደረት ተከፍቶ የልብ ቀዶ ጥገና ሲደረግ የሚገለገሉባቸው የእጅ ግላቦች ናቸው።
ጓንቶች፣
የእጅ ጓንቶች ናቸው። ከእነሱ ጋር ስሪንጆች አሏቸው፣ ለዛው የተለያየ መድኃኒት መስጫም እና እንዲህ አይነት ሴቶች ናቸው። እኔ ከዚህም አዲስ ልብ ሕክምናም ከመግባቴ በፊት ላለፉት 5 እና 6 ዓመታት በሕክምና ዙሪያ ነው ያሉትንም ሕጎች አውቃቸዋለሁ። ብዙ የሕክምና እቃዎችና መድኃኒቶች ከቀረጥ አልባ በሚባል ደረጃ የሚገቡ ናቸው። ቀረጣቸውም ይሄን ያህል የሚነካ አይደለም። ስለዚህ ከጉምሩክ ባለስልጣኖች ወይም ሰራተኞች ጋር ግንኙነት ሊያስፈጠር የሚችል ሁኔታ የለውም። መድኃኒት ከቀረጥ ነጻ የሚገባ ቁሳቁስ ነው። የህክምና እቃ 5% ነው ታክሱ እና ያን ያህል ለዛ ግንኙነት የሚያበቃ የታክስ ሬትም የለውም እና እኔ እንዴት አንድ አልገባኝም።
የተባሉትን እቃዎች በእርዳታ ያሰባሰብኩት እኔ ነኝ ወዳሉኝ ወደ ፕሮፌሰር ላርስ ወደ ስዊድን ደወልኩኝ። ለመሆኑ የተያዙትን የሕክምና መገልገያዎች ዋጋ ያስታውሱ ከሆነ ምን ያህል ይሆናል አልኳቸው።
አነስተኛ ዋጋ ያላቸው ናቸው። እኛ እኮ ወጣም ወረደ የምንጥላቸው ናቸው።
ክሱ እንዲሰረዝ፣ ዶክተር ፍቅሩም በነጻ እንዲለቀቁ የጎተጎቱ ካሉ ወገኖች መካከል ቀደም ሲል ያነሳኋቸው ዶክተር አኒካስ ማርስ ለምን እንዲህ ብለው እንደሚጠይቁ ነግረውኛል።
ቻርጅስ በመጀመሪያ ደረጃ ከ92ቱ ክሶች እርሳቸው የተከሰሱት በአንዱ ብቻ ነው። እርሱም ቢሆን አስተዳደራዊ ጉዳይ ነው ተብሎ ከመያዛቸው ከ3 አመት በፊት የተዘጋ ነው። በአጋጣሚ ሆኖ እነዚያን ርካሽ የሆኑ እቃዎች ይዘው ሲገቡ፣ በነገራችን ላይ ክፍት የልብ ቀዶ ህክምና የምንሰራ ሁላችንም የምናደርገው ነው፣ ሰነድ ተረሳ እቃውም ተወረሰ እንጂ ስዊድን ይዘውት አልተመለሱም። ጉቦ ሰጡ ተብለው ቢከሰሱም ያንን ማረጋገጥ የሚችል ማስረጃ የለም።
ዶክተር ስማርስ በተጨማሪም ዶክተር ፍቅሩን በደንብ እንደሚያውቋቸው ነው የሚናገሩት። በጭብጥ ደረጃ ካሉት ነጥቦቻቸው በተጨማሪ የዶክተር ፍቅሩን የራሳቸውን ተክለ ሰብእናም እንዲህ ሲሉ ነው ያጫወቱኝ።
We who know Dr. Fikri, we know that he really disgusts bribery whatsoever.
ዶክተር ፍቅሩን የምናውቅ ሰዎች መደለያ የሚባል ነገር ምንም አይነት ይሁን አጥብቀው የሚጠሉ ሰው እንደሆኑ እናውቃለን። ኢትዮጵያ ውስጥ ጉቦ ሰጥቶ አንድ ነገር ለማሰራት ወይም ለመደለል የሚደረጉ ጥረቶች ሊኖር ይችላሉ። ለዶክተር ፍቅሩ ግን እንዲህ አይነት ምግባር የህይወታቸው መመሪያ ወይም እምነት አይደለም። እርሳቸው ይህንን ሆስፒታል ለኢትዮጵያውያን አገልግሎት መስጠት በሚችልበት ሁኔታ ለማሟላት እየጣሩ የነበሩ ሰው ናቸው።
በአዲስ የልብ ህክምና ሆስፒታል ውስጥ የዶክተር ፍቅሩን በአካል መኖር አስፈልጊነት ፕሮፌሰር ላርስ አብርትተው ነው የሚናገሩት።
አዎ፣ የእርሳቸው መኖር በጣም አስፈልጊ ነው። ለምሳሌ እኛ ቡድናችን ከእንግዲህ ወደዚያ ልንሄድ አንችልም። የመጨረሻውን ቀዶ ህክምናችን ያደረግነው በየካቲት 2005 ዓ.ም ነው። ያለ ዶክተር ፍቅሩ ማሩ ያንን ስራ መስራት የሚቻል ነገር አይደለም። ያለ እርሳቸው እኔም አልሄድም፣ ማንም አይሄድም። የእርሳቸው መኖር ለአዲስ የልብ ህክምና ሆስፒታል እጅግ አስፈላጊ ነገር ነው።
ባላቸው የልብ ቀዶ ህክምና የሙያ አይነት ኢትዮጵያ ውስጥ ያሉ ብቸኛ ባለሙያ ናቸው በሚባሉት በዶክተር ፍቅሩ ማሩ ጉዳይ የግል ሆስፒታሎች ማህበር ለሥነ ምግባርና ጸረ ሙስና ኮሚሽን ደብዳቤ ጽፏል። ደብዳቤውን ለጠቅላይ ሚኒስትር ጽህፈት ቤት፣ ለውጭ ጉዳይ፣ ለፍትህ፣ ለጤና ጥበቃ ሚኒስቴር መስሪያ ቤቶችና ለዳያስፖራ ዴስክ ግልባጭ አድርጓል። የደብዳቤያቸው ሐሳብና ጥያቄያቸው ምንድን ነው? የማኅበሩ ፕሬዚዳንት ዶክተር ሲሳይ ማሩ፣ በነገራችን ላይ የአባት ስም ሞክሸነት እንጂ ዶክተር ፍቅሩና ዶክተር ሲሳይ ዝምድና የላቸውም። ሲሳይ ማሩ ጆፋና ፍቅሩ ማሩ ወርዶፋ ናቸው። ወደ ዶክተር ሲሳይና የማኅበራቸው ደብዳቤ እንመለስ።
እንግዲህ ይህንን ደብዳቤውን የጻፍንበት ምክንያት እኛ አሁን አንድ ሰው በሕግ ተጠያቂ በሚሆንበት ጊዜ የራሱ አካሄድ አለው። ያ እዛ ውስጥ ኢንተርቬን ለማድረግ አይደለም፣ ግን ግለሰቡ አንደኛ በማህበራችን በኩል መስራች ናቸው። መስራች ብቻ አይደለም፣ በህግ ስር እስከሆኑ ድረስ ምክትል ሊቀመንበር ሆነው ነበር የሚሰሩት እና ብዙ ራሱ ከጤና ጥበቃ ሚኒስትር ጋር፣ ከምግብና መድኃኒት ቁጥጥር ባለስልጣን ጋር፣ ከተለያዩ የመንግስት አካላት ጋር ማህበራችን ጥሩ ግንኙነት እንዲኖረው ከፍተኛ ጥረት ያደርጉ የነበሩ አባላችን ናቸው። ሌላው ቀርቶ አባይ ወንዝ ላይ እየተገነባ ያለው የህዳሴው ግድብም የሆስፒታል አሶሲሽንን ሜምበር የሆኑትን ሆስፒታሎች በማስተባበር ለዛ ሁሉ ትልቅ አስተዋጽኦ እንድናደርግ ያደርጉ የነበሩ አባላችን ናቸው። ከዚህ ባለፈ ግን ሞር ፕሮፌሽናል በሆነ መልኩ እሳቸው የከፈቱት ሆስፒታል በሀገራችን በአይነቱ ለመጀመሪያው ነው። እንዲሁ በአይነቱ የመጀመሪያው ምናምን ለማለት ሳይሆን ምንድነው ለዚህ ሕክምና አሁን ፔስሜከር እንደዚህ ለማድረግ ሰዎች ከሀገር ውጭ እየሄዱ ብዙ የውጭ ምንዛሪ የሚያወጡበትን ሰዎች ለክትትል ራሱ ብዙ እንደዛ አይነት ነገር የሚያደርጉበትን እሳቸው እዚሁ ራሳቸውም እንደገና ደግሞ ከውጭ ሀገር ከስዊድን ሀገር በተለይ የሚያመጧቸው ሐኪሞች እየረዱ ብዙ ሕክምና እየተደረገ ነው። ከዛ አንጻር ነው እንግዲህ የእሳቸውን አሁን
ፔስሜከር ያሉኝ። እንደው ለአድማጮቻችን ግልጽ እንዲሆን ያህል ደብዳቤያችሁ ላይ በገለጻችሁት መሰረት የልብ ምትን ለማስተካከል የሚያስችል አገልግሎት ነው ወይም
ያንን ለማስተካከል የሚችል አገልግሎት እና በልብ ዙሪያ በልብ ሕክምና ዙሪያ ከፍተኛ የሚባሉ ውጭ ሀገር እየሄዱ ህመምተኞች መታከም አለባቸው የሚባሉትን ሁኔታዎች እዚሁ የትራንስፖርትም የምንም ወጪ ሳይኖር የውጭ ምንዛሬ ፍላጎት ሳይኖር እሳቸው እየተከታተሉ እንትን ያደርጋሉ እና ሌላው ነገር ከዩኒቨርሲቲዎችም ከአዲስ አበባ ዩኒቨርሲቲም ከሜዲካል ፋክልቲም ሳይቀር ሐኪሞች እየመጡ ትምህርት እያገኙበት ያለ ሴንተር ነው። ትንሽ ሴንተር ብትመስልም ግን ትልቅ ስራ እየተሰራበት ያለ ነው። እሳቸውም ትልቅ ስራ በህክምናው ዘርፍ ዙሪያ ትልቅ ስራ እየሰሩ ስለሆነ አሁንም ደግሞ እዛው አካባቢ ካሉ ኮሌጆቻችን እንደምንረዳው እዛው ከእሳቸው ጋር የሚሰሩ ሐኪሞች እነዚህ ኦልሬዲ እሳቸው የሚከታተሏቸው የነበሩ ፔሸንቶችም ጉዳት እየመጣባቸው ስለሆነ የእሳቸው በስራ ላይ መገኘት ይህንን ነገር ከህመምተኛ አንጻር እኛ ለፔሸንት ካልደን ኮንሰርን አንጻር ይህን ችግር ይፈታል የሚል ነገር ስላለ ነው።
ዶክተር ሲሳይ ጥያቄያችሁ ምንድን ነው?
የእኛ ጥያቄ ባለሙያ ልትሆን ይችላለህ፣ ግን ባለሙያ የሆነ ሰው በህግ የሚያስጠይቀው ነገር ካለ በህግ አይጠየቅ አንልም እኛ። ያ እንዳለ ሆኖ ግን እኛ ቱ ዘ ኤክስተንት አሁን እዛው አንደር ከስተዲም እንኳን ሆነው እየመጡ መርዳት ይችላሉ ወይ የሚል ጉጉት ሁሉ አለን። እዛው በህግ ቁጥጥር ስርም ሆነው እንደው እሳቸው ካላቸው ፍላጎትም የእሳቸው ለስራው ካላቸው ፍቅር አንጻር ሰውን ለመርዳት ካላቸው ፍቅር አንጻር ያንን ቢያደርጉ የሚል ሁሉ እንትን አለን እኛ።
ለምንድን ነው ይህንን ጥያቄ ያነሳሁት ዶክተር ሲሳይ? ደብዳቤያችሁ ሲዘጋ በመጨረሻው አንቀጽ ላይ የሚለው በአሁኑ ሰዓት ዶክተር ፍቅሩ ማሩ እስር ቤት በመሆናቸው እነዚያ ከላይ የተዘረዘሩት ብዙ የህክምና አገልግሎቶች ዘርዝራችኋቸዋል። አሁን ቅድም እርስዎም የገለጿቸው ብዙዎቹ ማለት ነው የህክምና አገልግሎቶች በአገራችን እየተሰጡ አይደለም። በመሆኑም የልብ ታካሚዎች ለከፋ የጤና ችግር የተጋለጡበት ሁኔታዎች እንዳሉ ለሁሉም የሆስፒታል ባለቤቶችና ለህብረተሰቡ ግልጽ እየሆነ መጥቷል። እኛም እንደ ዜጎችና እንደ ባለሙያዎች የጤና አገልግሎት ክፍተት እያሳሰበን በመሆኑ ጉዳዩን ለሚመለከተው የመንግስት አካል ለማቅረብ ተገደድን ይልና ደብዳቤው የኒህን ታላቅ ኢትዮጵያዊ አስተዋጽኦ ከግምት በማስገባትና ህብረተሰቡ ዶክተር ፍቅሩ ማሩ በመታሰራቸው ምክንያት የደረሰበትን ከህክምና እጦት የመነጨ መንገላታት ታሳቢ በማድረግ አስፈላጊው የመንግስት ትብብር ይደረግላቸው ዘንድ በትህትና እንጠይቃለን ነው የሚለው ደብዳቤው። ለመንግስት ያቀረባችሁት ጥያቄ ግልጽ አይደለም። ምንድን ነው የምትፈልጉት ከመንግስት? አንደኛ እንዲህ ይደረግ፣ ሁለተኛ እንዲህ ይደረግልን፣ ሶስተኛ እንዲህ ይደረግልን ብላችሁ አይደለም ያቀረባችሁት። ጥቅል ነው ከመንግስት የመንግስት ትብብር ይደረግላቸው ነው የሚለው። ምን ላድርግላችሁ ቢል መንግስት ምንድን ነው መልሳችሁ? ምን ያዘጋጃችሁ ጥያቄ አለ ተጨባጭ ሆነ?
እኛ ጥያቄያችንማ ግልጽ ነው እኮ። እንደዛ በምንልበት ጊዜ ግለሰቡን ወደ ስራቸው የሚመለሱበት እኛ ካለው እኛ አሁን ያየነው በእኛ በኩል ያለውን በህክምናው በኩል ያለውን ክፍተት ነው። በህክምናው ካለው ክፍተት አንጻር አሁን እሳቸው ሲያገለግሉ የነበሩት ላለፈው 6 አመት ነው። በዚህ መካከል ለምሳሌ ሰዎች ከስራቸው የሰለጠኑ ሰዎችና ስራውን በመጠኑ ሊሰሩ የሚችሉ ሰዎች ሊኖሩ ይችላሉ። ግን እንደሳቸው ኤክስፐርት ሆኖ መስራት የመቻል ችግር አለ። ሌላው ነገር ደግሞ መስራት መቻሉ ብቻ ሳይሆን እሳቸው በቦታው ላይ በሚሆኑበት ጊዜ አንዳንድ ኮንታክት አድርገው ተገናኝተው ለምሳሌ ከውጭ ሀገር የሚያስገቧቸው የህክምና መገልገያዎች ከነዚህ ከዚሁ ከህክምና ጋር በተያያዘ ያለው እኩል የሚመች አይሆንም። ስለዚህ እንግዲህ ይህንን ነገር በተመለከተ እኛ መንግስት መሀሪ ነው፣ ምህረትም ተደርጎላቸው እሳቸው በህክምና ስራቸው ላይ ቢመለሱ ትልቁ ደስታችን ነው። ያንን የምንጠይቀው
እስኪ እንዲያው የሰብዕናን ጉዳይ እናንሳ አልኳቸውና ዶክተር ሲሳይ የሙያ ባልደረባቸውን ሲያውቋቸው ምን አይነት ሰው እንደሆኑ ጠየኳቸው።
ዶክተር ፍቅሩ ተግባቢ፣ ሂውመር ያላቸው ጥሩ ሰው ናቸው። በጣም
የሰማችኋቸው ወገኖች ሐሳቦችና ጥያቄዎች እንዲሁም የግል ሆስፒታሎች ማኅበርን ደብዳቤ ጉዳይ ይዤ ወደ ኢፌዴሪ የሥነ ምግባርና ጸረ ሙስና ኮሚሽን ደወልኩና ኮሚሽነሩን አቶ አሊ ሱሌማንን አገኘኋቸው። ኮሚሽነሩ የተባለውን የግል ሆስፒታሎች ማኅበር ደብዳቤ አለማየታቸውን ወይም እንዳልደረሳቸው ነግረውኛል። ከዚያ በተረፈ ግን በሕግ በተያዘ ጉዳይ ላይ ለመናገር ወይም አስተያየት ለመስጠት እንደማይችሉ ገልጸውልኛል። አልተለመደምም ብለውኛል። ኮሚሽነር አሊ ሱሌማን ይህንን መልስ የሰጡኝ ጨዋነትና ትሕትናን በተላበሰ መንፈስና አነጋገር ነው። ዶክተር ፍቅሩ ሲያከናውኗቸው የነበሩ የሕክምናና የቀዶ ሕክምና ዐይነቶች ተጠቃሚ የሆኑ ሕሙማን መቼም ክትትል ያስፈልጋቸዋል፣ ምክርና መድኃኒትም ሊያስፈልጋቸው ይችላል። ምን ሆነው ይሆን? ፕሮፌሰር ዊክላንድ ላርስ አውቃለሁ የሚሉትን አጫውተውኛል።
የአዲስ የልብ ሕክምና ሆስፒታል ዶክተሮች ለሕሙማኑ ድጋፍና ክትትል ለማድረግ የሚቻላቸውን ሁሉ እያደረጉ ነው። ከእነዚህ ሕሙማን አንዳንዶቹ መድኃኒት ላይ ናቸው። ለመኖር ብዙ የሚያስፈልጓቸው መድኃኒቶችና የክትትል አይነቶች ናቸው። ካለበለዚያ አደገኛ ሁኔታ ላይ ሊወድቁ ይችላሉ።
ላርስ እንዳሉት ዶክተር አኒካ ስማርስም የሆስፒታሉን ወሬ እንደሚሰሙ ስራውን በቅርብ እንደሚከታተሉ ነግረውኛል። ሐኪሞቹ በየሙያቸው የልብ ሕክምና እየሰጡ መሆናቸውንም ገልጸውልኛል።
But the open heart surgery is not running since Dr. Fikri was imprisoned. The hospital works quite fine with the
ሆኖም ግን ደረት ተከፍቶ የሚደረግ የልብ ቀዶ ሕክምና አገልግሎት ዶክተር ፍቅሩ ከታሰሩ ወዲህ በሆስፒታሉ ተሰጥቶ አያውቅም። ሆስፒታሉ እለታዊ ተግባሩን በጥሩ ሁኔታ ያከናወነ ቢሆንም ከበድ የሚሉትንና የተወሳሰቡትን ጥልቀት ያለው ዕውቀትና ልምድ የሚጠይቁትን የቀዶ ሕክምና ስራዎችን ለማከናወን እና አስፈላጊ የሆኑ መሳሪያዎችን ከውጭ ለማስገባት ትልቅ ችግር አጋጥሞታል። ያሉት ባለሙያዎች ግን ማድረግ የሚችሉትን ሁሉ እያደረጉ ነው።
ዶክተር ፍቅሩ ማሩ ትውልዳቸው ኢትዮጵያ የሆነ ሆስፒታላቸውንም ኢትዮጵያ ውስጥ የከፈቱና ሙያቸውንም እዚያው ለማዋል የወሰኑ ሰው ናቸው። በዜግነታቸው ግን ስዊድናዊ ናቸውና የስዊድን መንግስትም ሐሳቡንና ጭንቀቱን ከኢትዮጵያ ከፍተኛ ባለስልጣናት ጋር ከመጋራት አልቦዘነም። የስዊድን ጠቅላይ ሚኒስትር ስቴፋን ሎቨንም ባለፈው ዓመት በአፍሪካ ህብረት ጉባኤ ጊዜ ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝና ከውጭ ጉዳይ ሚኒስትር ቴድሮስ አድሃኖም ጋር ተገናኝተው ሲወያዩ የዶክተር ፍቅሩ ማሩንም ጉዳይ አንስተው መክረው እንደነበር የስዊድን መገናኛ ብዙሃን ዘግበዋል። የስዊድን መንግስት በበቂ ሁኔታ እየጣረ አይደለም የሚሉ ወገኖች ግን አሁንም መንግስታቸውን እየጎተጎቱ ነው። ለምን? ፕሮፌሰር ላርስን ጠይቄያቸዋለሁ።
የስዊድን መንግስት የፍርዱ ሂደት ላይ ድጋፍ እንዲሰጣቸው፣ የታሰሩበት እየሄዱ እንዲጠይቋቸው ለማድረግ በጥረት ላይ እንገኛለን። የኢትዮጵያን መንግስትም እንዲያናግሩ እየገፋፋናቸው ነው። ኢትዮጵያና ስዊድን በብዙ ነገር ይገናኛሉ። የዚህ የአዲስ የልብ ሕክምና ሆስፒታል ትልቁ ረጂ እኮ የስዊድን መንግስት ነው።
ፕሮፌሰር ዊክላንድ ላርስ ዛሬ ስለሚሰማቸው ሁኔታ እንዲህ አሉ።
አዎ፣ በጣም አስቸጋሪ ሁኔታ ነው። ለቤተሰቡም ለሁሉም የሚረብሽ ሁኔታ ነው። ከሁሉም በላይ ግን የእርሳቸውን ክህሎትና ያንን ሁሉ እውቀት ለሚሹ ኢትዮጵያውያንም በጣም የሚረብሽ ሁኔታ ነው።
ፕሮፌሰር ዊክላንድ ላርስን፣ ዶክተር አኒካስ ማርስን፣ ጠበቃውን አቶ አበበ ሸቱን፣ የአዲስ የልብ ሕክምና ሆስፒታልን ምክትል ዳይሬክተር አቶ ሙላቱ ሲሳይን፣ የግል ሆስፒታሎች ማኅበር ፕሬዚደንቱን ዶክተር ሲሳይ ማሩን፣ የፌዴራል ሥነ ምግባርና ጸረ ሙስና ኮሚሽነሩን አቶ አሊ ሱሌይማንን ከልብ አመሰግናለሁ። ሙሉውን ዘገባ ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ያገኛሉ። ለአሜሪካ ድምፅ ሶሎሞን አባተ ነኝ፣ ዋሽንግተን።
አመሰግናለሁ ሶሎሞን አባተ። ውድ አድማጮች፣ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ፕሮግራም እስከ 4 ሰዓት ድረስ ይቀጥላል። ነገ እሁድ መስታወት ፕሮግራም ተረኛ መሆኑን ላስታውሳችሁና በየሳምንቱ ቅዳሜ የሙዚቃ ቃና አድማጮች በናፍቆት ለሚጠብቁት ለደሳለኝ መኮንን መስመሩን ልልቀቅለት። መልካም ምሽት
ቆንጅት። እንኳን ደህና መጣሽ ከረፍት። በጣም አመሰግናለሁ የአየር መስመሩን ስለለቀቅሽልኝ። በቀጥታ ወደ ሙዚቃችን ነው የምንገባው። ታዲያ በቅድሚያ
Born the middle son of a farmer and a small town southern man. Like his daddy's daddy before him, brought up working on the land. Fell in love with a small town woman and they married up and settled down. Natural way of life if you're lucky for a small town southern man. First there came four pretty daughters for this small-town southern man. Then a few years later came another, a boy he wasn't planned. Seven people living all together in a house built with his own hands. Little words but love and understanding from a small-town southern man.
and he bowed his head to Jesus, and he stood for Uncle Sam, and he only loved one woman, was always proud of what he had. He said his greatest contribution is the ones he'll leave behind, raised on the ways and gentle kindness of a small town southern man. Callous hands told the story for the small town southern man. He gave it all to keep it all together and keep his family on his land. Like his daddy, years wore out his body, made it hard just to walk and stand. You can break the back, but you can't break the spirit of a small town southern man. And he bowed his head to Jesus, and he stood for Uncle Sam, and he only loved one woman, was always proud of what he had. He said his greatest contribution is the ones he'll leave behind, raised on the ways and gentle kindness of a small town southern man. Finally death came calling for this small town southern man. He said, it's all right, 'cause I see angels and they got me by the hand. Don't you cry and don't you worry, I'm blessed and I know I am, 'cause God has a place in heaven for a small town southern man. And he bowed his head to Jesus, and he stood for Uncle Sam, and he only loved one woman, was always proud of what he had. He said his greatest contribution is the ones he'll leave behind, raised on the ways and gentle kindness of a small town southern man. Raised on the ways and gentle kindness of a small town southern man.
ሰላም 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 ጤና ይስጥልኝ የተከበራችሁ ሙዚቃ ቃና አድማጮች እንደምን ሰነበታችሁ? የክብር ሰላምታ ይበያላችሁ በትድረሳችሁ። የምሽት ፕሮግራማችንን የጀመርነው ስሞል ታውን ሳውዘርን ማን በተሰኘው የአለን ጃክሰን የሀገረሰብ ዜማ ነው። አለን ጃክሰን ዛሬ 57ኛ ዓመት ልደቱን ያከብራል። ከዚህ ታዋቂ ድምጻዊ ምርጥ ዜማዎች መካከል አንድ ሁለቱን ወደ በኋላ አደግማቸዋለሁ። በቅድሚያ ግን ለቱን ለማስተዋወስ ለታየቀዳሜ ጥቅምት 6 2008 ሲሆን በኢትዮጵያ ነው አቆጣጥር በአውሮፓ ነው አቆጣጥር ደግሞ ጥቅምት 17/2015 ላይ እንገኛለን። በነገራችን ላይ በዛሬው ቀን የዋሽንግተን ዲሲ አየር ጸባይ ቀዝቀዝ ይላል። እንደውም ካለፉት 6 ወራት በኋላ ለመጀመሪያ ጊዜ ቀዝቀዝ ያለ የአየር ጸባይ በዋሽንግተን ዲሲ ሽው ያለባት ዛሬ ነው ይሉናል የአየር ተንባዮቹ። ዶሮፒያና ቆጣጠር የዛሬ ተዋቀን በታሪክ አስመዝግባ ካሳለፈቻቸው ዋና ዋና ቤት ክንውኖች መካከል ጥቂቶቹን ብንመለከት ከዛሬ 200 ዓመት በፊት በ1814 በለንደን በደረሰ የቢራ ጎርፍ አደጋ 8 ሰዎች ህይወታቸውን አጥተዋል። በለንደን ትልቅ የቢራ መጥመቂያ ይፈነዳል። ከ323000 በላይ ጋለን የሚሆን የተጠመቀ ቢራ የለንደንን መንገድ በጎርፍ ያጥለቀልቃል። በጎርፉ አደጋ የ8 ሰዎች ህይወት አልፏል። ተዋቂው ሳይንቲስት አልበርት አንስታይን የትውልድ ሀገሩን ናዚ ጀርመንን ለቆ ወደ ዩናይትድ ስቴትስ የተሰደደው በ1933 በዛሬቷ ቀን ነው። በ1966 ደግሞ ቦትስዋናና ሌሴቶ የተባበሩት መንግስታት አባል ሆኑ። በ1970 በዛሬቷ ቀን ነበር አንዋር ሳዳት የግብጽ ፕሬዝዳንት በመሆን ቃለ መሐላ የፈጸሙት። በ1979 ደግሞ ማዘር ተሬሳ የኖቤል ሰላም ተሸላሚ ሆኑ። እንግዲህ የዛሬቷ ቀን በታሪኳ ከናውና ካስመዘገበቻቸው አበይት ክንውኖች መካከል ጥቂቶቹ እነዚህ ሲሆኑ፣ በዛሬቷ ቀን ከተወለዱ ታዋቂ ሰዎች መካከል 1-3 ሙዚቀኞች ይገኙበታል። ታዋቂው የሀገረሰብ ዜማ ተጫዋች አለን ጃክሰን 57 ዓመቱ፣ የሬጌው ንጉስ የቦብ ማርሊ ልጅ ዚጊ ማርሊ 47 ዓመቱ፣ ታዋቂው የራፕ አቀንቃኝ ኤሚነም 43 ዓመቱ። የዛሬቷን ቀን ከነዚህ ታዋቂ ሙዚቀኞች ጋር ተጋርታችሁ ልደታቸውን የምታከብሩ የሙዚቃ ቀን አድማጮች ካላችሁ መልካም ልደት እየተመኘው የሶስቱንም ታዋቂ ድምፃውያን ዜማ እጋብዛችኋለሁ። ቀጥለን የምናደምጠው የአለን ጃክሰንን የሀገረሰብ ዜማ ይሆናል። የዜማው ርዕስ ጂም ኤንድ ጃክ ኤንድ ሃንክ የተሰኘ ነው።
There you were standing by the screen door slamming, rather clear what's taking place. You were holding on to Louie, he was acting, he was heavy. That plastic handle just about to break. Well, then you picked up Chloe, she knew y'all were going. She started barking like a tank. Well, I was shocked and I was joking, but I would not be lonely, 'cause I got Jim and Jack in hand. Take your strained bikinis, your apple martinis. Take what's left there in the bank. Take your flat iron and your curlers, your sparkling water and that damn perfume I never liked. Take your black Mercedes, all that stuff for ladies. To me, you're just a total blank. Go on and leave me, baby. I don't need you. I got Jim and Jack and Hank. Screaming and your tires screeching, that little dog right in your lap. I became a little sad and called up my old dad. He said, son, you just woke me from my nap. I told him you had left me. He said, son, now don't you hate me. You know exactly what I think. You know you're better off. You can fish and you can golf. You still got Jim and Jack and Hank. Take your strained bikinis, your apple martinis. Take what's left there in the bank. Take your flat iron and your curlers, your sparkling water and that damn perfume I never liked. Take your black Mercedes, all that stuff for ladies. To me you're just a total blank. Go on and leave me, baby. I don't need you. I got Jim and Jack and Hank. That's right. I began to listen to songs out in my truck you couldn't crank. I started feeling empty, then again it hit me. I've got Jim and Jack and Hank. Take your strained bikinis, your apple martinis. Take what's left there in the bank. Take your flat iron and your curlers, your sparkling water and that damn perfume I never liked. Take your black Mercedes, all that stuff for ladies. To me, you're just a total blank. Go on and leave me, baby. I don't need you. I got Jim and Jack and Hank. Yeah, now go on and leave me, baby. I don't need you. I got Jim and Jack and Hank.
Oh, that's right. You go ahead. I'll be A-OK.
I got Jose, Captain Morgan. Not to mention Carl, George, and Tammy, and Loretta, Burrow, Willie Nelson, Big John Cash. How about old Jimmy Buffett? Bring him in there. That sun shining. George Strait, old friend. Can't forget Hank Jr. and all his rowdy friends. I'm gonna clean out the whole crowd, baby. Oh yeah.
ኦያ በዛሬ ተዋቀን 57ኛ አመት ልደቱን የሚያከብረው የአለን ጃክሰንን ጂም ኤን ጃክ ኤን ሃንክ የተሰኘውን የሀገረሰብ ዜማ ነበር ያደመጥነው። በጆርጂያ ግዛት የተወለደው የ57 አመቱ አለን ጃክሰን ወደ 16 የሚሆኑ የስቱዲዮ አልበሞችን ያወጣ ሲሆን ከ50 በላይ የሚሆኑ ነጠላ ዜማዎችን በቢልቦርድ ሰንጠረዥ ላይ በበላይነት ተመዝግበውለታል። ከ80 ሚሊየን በላይ የአልበም ቅጂም ሸጧል። የሁለት ጊዜ የግራሚ አሸናፊ፣ 16 ጊዜ ደግሞ የካንትሪ ዜማ ሽልማት አግኝቷል። እስቲ በመቀጠል ከዚህ ታዋቂ ድምጻዊ ምርጥ ዜማዎች መካከል ሊትል ማን የተሰኘውን ዜማውን እናድምጥለት። ሊትል ማን
I remember walking round the court square sidewalks looking in windows things I couldn't want. There's Johnson's hardware and Morgan's jewelry and the old Lee King apothecary. They were the little man, the little man. I go back now and the stores are empty except an old Coke sign dated 1950. Boarded up like they never existed or renovated and called historic districts. There goes the little man. There goes the little man. Now the court square's just a set of streets that people go around, but they seldom think about the little man that built this town before the big money shut him down and killed the little man. Oh, the little man. Pumped your gas and he'd clean your glass. One cold rainy night he fixed your flat. The new store came where you do it yourself. You buy a lotto ticket and food off the shelf. Forget the little man. Forget about that little man. He hung on there for a few more years. He couldn't sell Slurpees. He wouldn't sell beer. Now the bank rents a station to a man down the road and they sell Velvet Elvis secondhand clothes. There goes the little man. There goes another little man. Now the court square's just a set of streets and people go around, but they seldom think about the little man that built this town before the big money shut him down and killed the little man. Oh, the little man. Stores are lined up in a concrete strip. You can buy the whole world in just one trip. You save a penny cause it's jumbo size. They don't even realize they're killing the little man. Oh, the little man. And now the court square's just a set of streets. And people go around, they seldom think about the little man that built this town before the big money shut him down and killed the little man. Oh, the little man.
ago when I was a child, an old black man came with his mule and his plow. He broke the ground where we grew our garden, back before we'd all forgotten about the little man. The little man, long live the little man, God bless the little man.
በዛሬቷ ቀን 57ኛ ዓመት የልደት ቀኑን የሚያከብረውን የአለን ጃክሰንን ሊትል ማን የተሰኘውን ዜማ ነበር ያደመጥነው። ሌሎችም አንድ ሁለት ታዋቂ ድምጻውያን ልደታቸውን ያከብራሉ። ወደነሱ ዜማ ከመተላለፌ በፊት ግን አርማጮቹ ያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የለተቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክሮፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ ኃይለዩን ጻፉልን፣ ደውሉልን። የስልክ ቁጥራችን 202205999 4-2 ሲሆን ለአማርኛው ክፍል መልእክት ተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜል ለምታደርጉልን ደግሞ የኢሜል አድራሻችን horn@voanews.com ወይንም canadas@voanews.com ብላችሁ በሁለቱም ኢሜል ብታደርጉልን ይደርሰናል። በፖስታ ደብዳቤ አሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችን እንደገና ልድገምላችሁ፣ ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። በዛሬቷ ቀን ተወልዶ ልደቱን የሚያከብረው ሌላው ድምጻዊ ደግሞ ታዋቂው የሬጌ ዜማ ተጫዋች ዚጊ ማርሊ ነው። ከዚጊ ምርጥ ዜማዎች መካከል ላቭ ኢዝ ማይ ሪሊጅን የተሰኘውን ዜማውን እንሆ።
Lovers. stop us. Free spirits have to soar. With you I share the gift, the gift that we now know. Love is my religion. Love is my religion. All we need is love. All we need is love. All we need is love.
እርግጥ ነው የሚያስፈልገን ፍቅር ብቻ ነው። በዛሬቷ ቀን ተወልዶ 47ኛ ዓመት ልደቱን የሚያከብረውን የዚጊ ማርሊን ላቭ ኢዝ ማይ ሪሊጅን የተሰኘውን ዜማውን ነበር ያደመጥነው። በኪንግስተን ጃማይካ የተወለደው ዚጊ ማርሊ ልክ እንደ አባቱ በሬጌ ዜማ የተደነቀ ድምጻዊ ነው። ወደ 12 የሚጠጉ የስቱዲዮ አልበሞችን አውጥቷል። ቀደም ብለን ያደመጥነው ላቭ ኢዝ ማይ ሪሊጅን እንደ አውሮፓን አቆጣጣር በ2006 የወጣው አልበሙ መጠሪያ ስም ነው። በዚህ አልበሙ የአመቱ የሬጌ አልበም በመባል ግራሚ አሸንፎበታል። በዛሬቷ ቀን ልደቱን የሚያከብር ሌላ ታዋቂ የሙዚቃ ሰው የራፕ አቀንቃኙ ኤሚነም ነው። ኤሚነም 43 ዓመቱ ዛሬ። ቀጥለን የምናደምጥለት ዜማ Not Afraid የተሰኘ ነው።
I'm not afraid. Yeah. It's been a ride. Everybody. I guess I had to go to that place to get to this one. Now some of you might still be in that place. If you're trying to get out, just follow me. I'll get you.
You can try and read my lyrics off of this paper before I lay them, but you won't take this thing out these words before I say them. Cause ain't no way I'ma let you stop me from causing mayhem. When I say I'ma do something, I do it. I don't give a damn what you think. I'm doing this for me. The world feeding beans, it's gassed up. Everything's just stopping me. I'ma be what I set out to be. Without a doubt, undoubtedly. And all those who look down on me, I'm tearing down your balcony. Knowing fans of us, don't try to ask him why, how can he? From infinite down to the last relax album, he's still. And whether he's on salary, paid hourly, until he bows out or he just bows out of him. Whichever comes first, for better or worse. He's married to the game, like a for Christmas. His gift is a curse. Forget the earth, he's got the urge to pull it from the dirt. And the whole universe.
I'm not afraid. I'm not afraid to take a stand. Take a stand. Everybody, everybody, come take my hand. Come take my hand. We'll walk this road together through the storm. Whatever weather, cold or warm, let me know that you're not alone. Holla if you feel like you can
do the same thing. Okay, quit playing with the food and cut. I shouldn't have to rhyme these words in the rhythm for you to know it's a rap. You said you was king, you lied through your teeth. For that, your feelings, instead of getting crowned, you're getting capped. And to the fans, I'll never let you down again, I'm back. I promise to never go back on that promise. In fact, let's be honest, at last, relax, CD was there. Perhaps I ran them accents into the ground. Relax, I ain't going back to that now. All I'm trying to say is get back, click, clack, clap. Cause I ain't playing around. It's a game called circling, I don't know how. I'm way too up, to back down. But I think I'm still trying to figure this out. Thought I had it mapped out, but I guess I didn't. This black cloud still follows me around, but it's time to exercise these demons. These are doing jumping jacks.
I'm not afraid. I'm not afraid to take a stand. Take a stand. Everybody, everybody, come take my hand. Come take my hand. We'll walk this road together through the storm. Whatever weather, cold or warm, let me know that you're not alone. Holla if you feel like you've been down the same road. Then I just can't keep living this way.
ኖት አፍሬድ የተሰኘውን የኤሚነምን ዜማ ነበር ያደመጥነው። በዛሬቷ ቀን 43ኛ ዓመት የልደት ቀኑን ያከብራል። ኤሚነም እስካሁን ድረስ 8 የስቱዲዮ አልበሞችን አውጥቶ ከ172 ሚሊዮን በላይ የአልበም ቅጂ በመሸጥ በአልበም ሽያጭ ቅድሚያ ከያዙት ጥቂት ሰዎች መካከል አንደኛው ሆኗል። ያወጣቸው አብዛኞቹ አልበሞች በቢልቦርድ ሰንጠረዥ ላይ ለአንደኝነት ደረጃ በቅተውለታል። የ15 ጊዜም የግራሚ አሸናፊ ሆኗል። የተከበራቸው የሙዚቃ ቃና አድማጮች፣ ለዛሬ የተመደበልኝ ሰዓት ወደ መገባደዱ እየተቃረበ ነው። አብራችሁኝ ስለቆያችሁ እያመሰገንኩ ሎዝ ዮርሰልፍ በተሰኘው በኤሚነም ዜማ ሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው።
One shot, or one opportunity to seize everything you ever wanted. One moment, did you capture it? Let it slip.
Yo.
His palms are sweaty, knees weak, arms are heavy. There's vomit on his sweater already. Mom's spaghetti, he's nervous, but on the surface he looks calm and ready to drop bombs. But he keeps on forgetting what he wrote down. The whole crowd goes so loud. He opens his mouth, but the words won't come out. He's choking how? Everybody's choking now. The clock's run out. Time's up, over. Blow. Snap back to reality. Oh, there goes gravity. Oh, there goes rabbit. He choked. He's so mad, but he won't give up that. Is he know? He won't have it. He knows his whole back's to these ropes. It don't matter. He's dope. He knows that, but he's broke. He's so stagnant. He knows when he goes back to this mobile home. That's when it's back to the lab again, yo. This old rhapsody better go capture this moment and hope it don't be better. Lose yourself in the music the moment you own it. You better never let it go. You only get one shot. Do not miss your chance to blow. This opportunity. Taking, make me king as we move toward a new world order. A normal life is boring, but superstardom's close to postmortem. It only grows harder, homie grows hotter. He blows us all over, these losses all on him.
ለማጠቃለያ ዜናዎቹ ሄኖክ ሰማግዜር ነኝ። ወደ አውሮፓ የሚፈልሱና የሚሰደዱ ሰዎች ጉዳይ የጋራ ትብብር ያስፈልጋል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ገለጹ። ሚስተር ባን በዛሬው ዕለት በሮም ኢጣሊያ በሚገኘው ሴንት ኤጂዲዮ ጣቢያ ከስደተኞቹና ከህፃናት ልጆቻቸው ጋር ከተወያዩ በኋላ የስደተኞቹን ሁኔታ አስመልክቶ የዓለም መሪዎች የሚወስዷቸው ውሳኔዎች ርህራሄ የተሞላባቸው እንዲሆኑ ጠይቀዋል። በምዕራብ አፍሪካ የእስልምና አማጺው ቡድን ቦኮ ሐራም ጋር የተያዘውን ጦርነት የሚያግዙ የዩናይትድ ስቴትስ ወታደሮች ወደ ካሜሮን ማምራታቸው ተገለጸ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በሚቀጥለው ሳምንት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁን ከማግኘታቸው አስቀድሞ በፍልስጤማውያንና በእስራኤላውያኑ መካከል ግጭቱ ተባብሷል። በሌላ ዜና በሚላን ኤክስፖ የምግብ ዋስትና ጉባኤ ላይ በዛሬው ዕለት የተካፈሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የከባቢ አየር ለውጥ በርካታ ሰዎችን ለምግብ እጥረትና ችግር ዳርጓል ሲሉ የሁኔታውን አሳሳቢነት ገልጸዋል። ኢራን በቅርቡ የሞከረችው የረጅም ርቀት ተምዘግዛጊ ሚሳይል የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤትን ውሳኔ አይጥስም ስትል አስታወቀች።
ክብራትና ክብራን አድማጮች፣ የአሜሪካ ድምጽ ራዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም የዛሬውን እዚህ ላይ ፈጸመ። ደህና ደሩ የምላችሁ ቆንጅ ይታየ ነኝ።
This program has come to you from the Voice of America, Washington.